የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሰኞ መስከረም 26 2011 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በሰሜን ጅዋ ዞን ኤፍራታና ግድም ወረዳ አጣያ አካባቢና በኦሮሞ ብሔረሰብ ዞን አጎራባሽ ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መጥቷል ተባለ።
ካሁን በነበረው ግጭት ወደ 5 የሚሆኑ የሰው ተፈጥሯል። ለጊዜው የመክፈል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን እንይፋናረጋለን።
የተወሰነ ችግር ተፈጥሯል። ችግሩ ወደ አልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ሲሰሩ የቆዩት። አሁንም ይሄንኑ አጠናክረን እየቀጠልንበት ሁኔታ ነው።
ቀደም ሲል የሰማችሁት የሰሜን ሸዋ ዞን አስተዳዳሪ አቶ ተፈራ ወንድማገኝ ሲሆን፣ ተከትሎ ደግሞ የሰማችሁት የኦሮሞ ብሔረሰብ አስተዳዳሪ አቶ አህመድ ሀሰን ነው። ሁለቱንም በሙሉ ዘገባ ይዘናቸው እንመለሳለን።
በመላው ኢትዮጵያ ከሚገኙ 11 ከተሞች 22000 የጎዳና አስተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል።
11 ከተሞችን ከነኚህ በጣም በችግር ላይ ያሉትን ህፃናት ወደ 22000 የሚሆኑ ህፃናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው።
የሚኒስትር መስሪያ ቤቱ ቃል አቀባይ አቶ ደረጀ ታዬ ናቸው። ይዘናቸዋል።
የኤልያስ መልካ ስንብት
ማለት ጠሩኛል ከሰማይ
ዘገባ አሰናድተናል። ጽዮን ግርማና
ሀብታሙ ስዩም አብረናችሁ እናመሻለን።
በቅድሚያ ግን አጠር ያሉ ዜናዎችን እናስደምጣችሁ።
እስራኤል ውስጥ በሚኖሩ ኤርትራውያን ጉዳይ ጠቅላይ ሚኒስትር አብይ ከአቻቸው ከቤንያም ኔታንያሁ ጋር የተነጋገሩት ነገር የለም ሲል የኢትዮጵያ የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የእስራኤልን ጠቅላይ ሚኒስትር የጠቀሰው ዘ ታይምስ ኦፍ እስራኤል ጋዜጣ ኢትዮጵያው መሪ ኤርትራውያንን ወደ ሀገራቸው በመመለስ ሂደት ለማገዝ ተስማምተዋል ሲል መዘገቡ ይታወሳል። ከጠቅላይ ሚኒስትር አብይ ጽህፈት ቤት የተገኙ ምንጮች ግን ይህን ዘገባ አስተባብለዋል። ዘገባው የእስክንድር ፍሬው ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲን በከባድ ወንጀሎችና ጥፋቶች በክህደትም ወንጀልም ጭምር ተጠያቂ ናቸው ሲሉ ተናገሩ። በዲሞክራቶች የሚመራው የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚዳንቱ ላይ የከፈቱትን ምርመራ ቀጥሏል። ፕሬዚዳንቱ ትናንት ምሽት በትዊተራቸው አፈ ጉባኤ ፔሎሲ ተጠያቂ ናቸው ያሏቸው ወንጀሎች በሕገ መንግሥቱ አንድም ፕሬዚዳንት ከስልጣን ለማስወገድ የሚያበቁ ወንጀሎች ናቸው። ፕሬዚዳንቱ አፈ ጉባኤው የምርመራውን ሂደት እንዲመሩ ኃላፊነት በሰጧቸው በተወካዮች ምክር ቤቱ የስለላ ኮሚቴ ሊቀመንበር ዲሞክራቱ ኮንግረስማን አዳም ሼፍ ላይ ነቀፋቸውን አጠናክረው ቀጥለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሜሪካውያን ኃይሎችን ከሰሜን ሶሪያ ለማስወጣት ያደረጉት ክለኛ ውሳኔ ነው በማለት እየተከራከሩ ናቸው። የዩናይትድ ስቴትስ ኃይሎች መውጣት ከነሱ ጋር በህብረት ሆኖ የሚዋጋውን በኩርዶች የሚመራ የሶሪያ ዲሞክራሲያዊ ኃይሎች ለአደጋ ያጋልጣል። ጸረ እስላማዊ መንግስት ቡድኑ ጦርነቱን ይጎዳል ተብሎ ተነቅፏል። ከነዚህ ማለቅ የሌላቸው ትርጉም አልባ ጦርነቶች ውስጥ መውጫችን ወቅቱ አሁን ነው። ብዙዎቹ ጎሳዊ ጦርነቶች ናቸው። ወታደሮቻችንን ማስወጣት አለብን። የምንዋጋው የራሳችንን ጥቅም ለማስጠበቅ የሚጠቅመንና የምናሸንፍበት ከሆነ ብቻ ነው ብለዋል ሚስተር ትራምፕ ማልዶ ባወጡት የትዊተር ጽሑፋቸው። ቱርክ፣ አውሮፓ፣ ሶሪያ፣ ኢራን፣ ኢራቅ፣ ሩሲያና ኩርዶች ሁኔታውን ገምግመው በየመንደሮቻቸው የያዟቸውን የአይሲስ ምርኮኞች ምን እንደሚያደርጓቸው መወሰን አለባቸው ያሉት ፕሬዚዳንት ትራምፕ እኛ በ7000 ኪሎ ሜትር ርቀን ነው ያለነው፣ አጠገባችን ዝር ቢሉ እንደመሰሳቸዋለን ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዘገባዎች እነዚህ ናቸው። ዘርዘር ወዳሉት ዘገባዎች እንሻገራለን።
ጋምቢና ቢኦኤ
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንገኛለን። አሁን ወደ ቀዳሚው የዕለት ርዕሳችን እንሻገራለን።
ትላንትናና ከትላንት በስቲያ በሰሜን ሸዋ ዞን የፍራታና ግድም ወረዳ አጣዬ አካባቢና በኦሮሞ ብሔረሰብ ዞን አጎራባች ቀበሌዎች ተፈጥሮ የነበረው ውጥረት እየተረጋጋ መምጣቱን የጸጥታ ኃይሎችና ህብረተሰቡ ገልጸዋል። የወረዳው አስተዳደርና ጸጥታ ጽፈት ቤት ኃላፊ ተኩሱን የሚተኩሱት መትረየስና አልሞ መች መሳሪያ ያዙ ታጣቂ ናቸው ማለታቸውን ጠቅሰን ከትላንትናና ከትላንት በስቲያ ከምሽቱ 3 ሰዓት በተላለፈው ፕሮግራማችን ማስተላለፋችን ይታወሳል። ለአሜሪካ ድምጽ አስተያየታቸውን የሰጡ በወረዳው የካራቆሪ አካባቢ ነዋሪዎች ውጥረቱ እንዲያገረሽ የሚያደርጉ አዝማሚያዎች ስለሚስተዋሉ በአካባቢው አስተማማኝ የጸጥታ ኃይል እንዲሰፍር ጠይቀዋል። በሌላው የወረዳ ክፍል በማጀቴ አካባቢ ዛሬ ማለዳም የጥይት ድምጽ መሰማቱን መረጃዎች ያስረዳሉ። መስፍን አራጌ ተከታዩን ዘገባ አሰናድቷል።
የኤፍራታና ግድም ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር ምናሴ ሸዋቀና በአጣዬ ዙሪያ ይስማ የነበረው ተኩስ መቆሙንና አንጻራዊ መረጋጋት መስፈኑን ጠቅሰዋል።
አሁን አጣዬና አካባቢው የተረጋጋ ነው። አሁን ተኩስ የለም። ግን ያው ህብረተሰቡ አሁን ይፈነዳል ተኩሳል በሚል ትንሽ ስጋት አለ እና ደግሞ ወደ ማጀትም አካባቢ ትንሽ ተኩስ አለ የሚባል ነገር አለ። እኛ ስለሚርቀን እሱን ብዙ ማረጋገጥ አልቻልንም።
ወደ ማጀቴ ደውዬ ያገኘኋቸው ነዋሪ ጠዋት ገደማ የጥይት ድምጽ በርቀት ይስማ እንደነበር አረጋግጠውልኛል።
ጠዋት ላይ ጀምረው ነበረ። አሁን ያው ዝም ብሎ የለም።
የት አካባቢ ነበር የተተኮሰው?
ሞሎ አካባቢ ነው።
ከማጀቴ ከከተማው ይርቃል ሞሎ?
አዎ፣ ቢያንስ 3 ኪሎ ሜትር 4 ኪሎ ሜትር ነው።
ብዙ ቆየ የተኩሱ?
አልቆየም። የለም የተወሰነ 1-2-3 ደቂቃ ከዝም ብሎ ዝናቡ ወደ ጀነራል ምንባለም ምንትናለ።
አሁን ህብረተሰቡ የንግድ ልውውጡ የሱቅ ቀጥሏል?
አዎ፣ ዛሬ ዝም ብሎ እየሰራ ነው ገበሬው። ምን ጓለ ወርድ።
በትናንቱ ዘገባችን በተለይ የንግድ ሱቆች መዘጋታቸውን ጠቅሰን ነበር። ኢንስፔክተር ምናሴ የዛሬው እንቅስቃሴ ከትናንቱ የተሻለ ነው ሲሉ ያረጋግጣሉ።
ዛሬ ሱቆችም ብዙ የተዘጉ ያለ አይመስለኝ። ሁሉም ላይጀምር ይችላል ስራ፣ ግን ከተማው ሙሉ በሙሉ እንደዛ ተዘግቷል ማለት አይቻልም።
በአንጻሩ አሁንም ህዝቡ ከስጋት ነጻ አይደለም፣ በርካታ ሱቆችም እንደተዘጉ ነው የሚሉም አልጠፉ።
ከተማ አሁን ጸጥ ያለ ነው፣ ግን መኪኖች አሁን ያልፋሉ። መስመሩ ደህና ስለሆነ መላለፋሉ እንጂ ብዙ ለስራ የተነሳሳ ሰው የለም።
አንተ በምትኖርበት አካባቢ የተከፈተ
የለም።
በሌላ በኩል በካራ ቆሬ አካባቢ የሚገኙ ነዋሪዎች የጸጥታ ስጋት ስላለብን አስተማማኝ ኃይል በአካባቢው ሊኖር ይገባል ሲሉ ጠይቀዋል።
ልዩ ኃይልም ወታደሩም ያለው አጣዬ አካባቢ ብቻ ነው። በእኛ ጋር ያው ህብረተሰቡ ብቻ ነው ያለው። ባለፈውም የደረሰበት አደጋ ስለሆነ ብዙም አቅሙ የለው በአሁኑ ሰዓት እና ከመንግስት በኩልም የሚደረግ ከለላ ነገር እስካሁን የለም።
ማን ነው የእናንተ ዞን? አሁኑ
ልዩ ቀበሌ ካራ ቆሬና ቆሮ ሜዳ ምንም አይነት ሰርቪስ አይሰጥም፣ ዝግ ነው።
መኪና ያልፋል። አሁን መኪና ሲያልፍ ሰማኝ ብዬ ነው።
መኪና ያልፋል። የንግድ ተቋማቶች ዝግ ናቸው።
ኢንስፔክተር ምናሴ ለዚህ ምላሽ አላቸው።
መረጃ አለን። ጠዋት ላይ የደረሰ መረጃ ነው። በመከላከያ ሪፖርት ደርሷቸዋል። ማጀትም ገብተዋል። እዛ አካባቢም ሰራዊት እንደሚያሰማሩ ነው የገለጹልን።
በሁለቱ አጎራባች ዞኖችና ወንድማማች ህዝቦች መካከል ተፈጠረ ስለተባለው ግጭት የሁለቱንም ዞኖች ዋና አስተዳዳሪዎች በስልክ አናግሬያቸው ነበር።
ተፈራው እንደማገኘው ነው የሚባለው የሰሜን ሸዋ ዞን ዋና አስተዳዳሪ ነው።
በቅርቡ በሰሜን ሸዋና በኦሮሞ ብሔረሰብ አስተዳደር ዞኖች በሚገኙ አካባቢዎች የውጥረቱ ምክንያት ይታወቃል።
በሁለቱ አጎራባች ዞኖች አካባቢ ያለው ችግር በነገራችን ላይ ይሄ ለሶስተኛ ጊዜ ነው በዚሁ አካባቢ ተመሳሳይ ጥቃት ሲፈጸም። ዋናው ጉዳይ ያው የአማራ ክልልን የትርምስ ማዕከል ለማድረግ የሚፈልጉ ወገኖች ይህንን አካባቢ እንደ አንድ ፖቴንሻል ኤሪያ እየተመለከቱት ነው። አሁን ያለው መነሻው አካባቢ ላይ ቋሚ የጸጥታ ችግር ስላለ ይህን የጸጥታ ችግር እና የህብረተሰቡን ሰላምና ደህንነት ማስጠበቅ ስላለበት ሁለቱም ዞኖች የአማራ ክልል መንግስት የሚያስተዳድራቸው አካባቢዎች በመሆናቸው የአማራ ክልልን ህዝቦች ሰላምና ደህንነት የሚጠብቅ የአማራ ክልል ልዩ ኃይል ፖሊስ በአካባቢው አለ። ነገር ግን ወደ የሚኖሩበት ካምፕ አካባቢ ማንነቱ ያልታወቀ
የት አካባቢ ማለት ነው
አጣዬ አካባቢ ማለት እና እዛ አካባቢ በነገራችን ላይ እነዚህ 5
ኪሎ ሜትር በግራም በቀኝም ዋናው መንገድን ተከትሎ ካሁን በፊት በተፈጠረው ችግር ምክንያት መሳሪያ ይዞ መንቀሳቀስ እንደማይፈቀድ ተገልጾላቸዋል ይታወቃል። ነገር ግን በማናለብኝነት ማንነቱም አይታወቅም እነዚህን ሁኔታዎች ተሶ እዛ አካባቢ ላይ ሙሉ ትጥቅ ይዞ ይመጣል። ማንነቱን ሲጠየቅና እንዲቆም ሲያደርጉም መቆምም ማንነቱንም ለማሳወቅ አልፈለገም። ይልቁንም ተኩስ ይጀምራል። ዛራስን በመከላከል ልዩ ኃይሉ ምላሽ ሰጥቷል። በዚህ ምክንያት አንድ ታጣቂ ሲመጣ በሱ ምክንያት የተነሳ መቆጣት ነው እንዲህ አይነት ነገር መነሻ ሆነ የሚባል። ካሁን በነበረው ግጭት ወደ 5 የሚሆኑ የሰው ህይወት ተፍቷል። የመቁሰል አደጋም አለ። ምን ያህል ይሆናል የሚለው ያለቀለት መረጃ ሲደርሰን እንዲባል እናደርጋለን።
የሞቱት ሰዎች ከየት አካባቢ እንደሆኑ ይታወቃሉ?
ከሁለቱም ወገን ይሞታል። ለጊዜው ያለው መረጃ በዚህኛው ወገን ያሉት ናቸው። እነዚህ
ሰሜን ሸዋ በኩል እኒህ ችግሮች በተለያዩ አጋጣሚዎች በተለያዩ ሁኔታዎች ብቅልብ እያሉ የሰው ህይወት መጥፋት የንብረት ወድመት ምክንያት እየሆኑ ነው እና ችግሩን በዘላቂነት ለመፍታት አቀዳችሁት ነገር አለ?
የኦሮሞ ህዝብና የአማራ ህዝብ አሁንም በነበረው ወደፊት በሚኖረው እንቅስቃሴ ውስጥ አብሮ መኖር የሚፈልግ እና እየኖረ ያለ ህዝብ ነው። የህዝቦቹ ለማስመሰል ተሰራ እንጂ የሁለቱ ህዝቦች መሰረታዊ አጀንዳ ሆኖ አይደለም። ግጭት ትናንትም አብረው የኖሩ ናቸው፣ ዛሬም አብረው የሚኖሩ፣ ወደፊትም አብረው የሚኖሩ ከእነዚህ ሁለቱ ህዝቦች ውጪ ማንም በአደጋም ጊዜ በችግርም በደስታም ጊዜ ሊደርስላቸው የሚችል የለም። ነገር ግን የእነዚህን አይነት ህዝቦች እሴት የሚሸረሽሩ አብረው እንዳይኖሩ የሚያደርጉ ፖለቲካዊ ፍላጎት ያላቸው አካላት ናቸው በውስጥ እየበጠበጡ ያሉት። ይህንን በበቂ ማስረጃ ላይ ተመስርቶ አካባቢውን ከእንዲህ አይነት እንቅስቃሴ ነጻ አድርጎ ሰው በሰላም ወጥቶ የሚኖርበትን እና የሚሰራበትን የአካባቢውን ሰላምና ደህንነት ለማስጠበቅ መስራት የሚገባንና እየሰራን ነበር የነበረው። አሁንም ይኸው ነገር ይቀጥላል። አሁን ባለው ሁኔታ በቂ የሆነ የፌዴራል የጸጥታ መዋቅር ከፌዴራል ፖሊስ የሚሆን የሀገር መከላከያ ሰራዊት ከክልሉ ልዩ ኃይል ፖሊስ አባላት ጋር በጋራ ተቀናይተው እያረጋጉ ነው ያሉት። በቅርብ ጊዜም በቁጥጥር ስር ይውላል ሙሉ በሙሉ።
አህመድ ሀሰን እባላለሁ። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ ነኝ። የተወሰነ ችግር ተፈጥሯል። ችግሩ ወዳልሆነ አቅጣጫ እንዳይሄድና የባሰ ጉዳት እንዳይፈጠር የሀገር ሽማግሌዎች፣ የሃይማኖት መሪዎች፣ አባዲራ የኛ አመራሮችን በጋራ አቀናይተን ማህበረሰቡን አዌርነስ የመፍጠርና የመመለስ ስራዎች ናቸው ስሰሩ የቆዩት። አሁንም ይሄንኑ አጠናክረን የቀጠልንበት ሁኔታ ነው ያለው እና የተሻለ ውጤትም እየተገኘ ነው ያለው። ከመከላከያም ጋር ያለው ቅንጅት እጅግ በጣም ተዋጣለት ነው፣ የተሻለ ነው።
ህዝባዊ ውይይት አድርጋችሁ ነበረ?
ትክክል ነው። ትላንትና የአርጡማ ፉርሲ እና ቆሪ ሜዳ አካባቢ ያለው ማህበረሰብ ከዚህ በፊት በነበረው ክፍተት የተፈጠረውን ሁኔታ ለመቀየር እና የነበረውን አብሮነት ለመመለስ በራሱ ጊዜ የእኛ አመራሮች የማስተባበር ብቻ ስራ ሰርተው ከዛ ውጭ ግን ማህበረሰቡ በራሱ የእርቅ ፕሮግራም ነው የነበረው። ለዛሬውም ትላንትና ለተፈጠረውም ነገር የራሱ የሆነ በጎ ተጽዕኖ ያሳረፈበት ሁኔታ ነው ያለ። ከሰው ሞት ጋር ተያይዞ የመጀመሪያ ቀን በልዩ ኃይል ተመቶ የሞተ ሰው አለ። ከዛ በኋላ ትላንትናም ጨምሮ እንደዚሁ ልዩ ኃይሉ ጋራ በነበረ ቶክስ 3 ሰው ደርሷል ካሁን ድረስ ማለት ነው።
አቶ አህመድ፣ ዘላቂ መፍትሄ ለማምጣት የችግሮች ምንጮች ታውቀዋል ማለት እንችላለን?
እሱ በሙሉ እንትን መናገር አይቻልም። አንዳንድ የሚታዩ ክፍተቶች አሉ። እነዛን ክፍተቶች ሁሉም አካላት ለህዝብ ሰላም፣ ለሀገር ሰላም ሲባል ቶለሬት ተደራርጉ ችግሮቹን መፍታት ይጠይቃል። ከጸጥታ መዋቅር ጋር የተፈጠሩ ክፍተቶች አሉ። እሱ እዛ አካባቢ ላይ የነበረውን ነገር ቆም ብሎ አይቶ የት ጋር ነው ችግሩ ያለው የሚለውን ነገር ገምግሞ መፍትሄ መስጠት በጣም እጅግ ወሳኝ ጉዳይ ይሆናል። በመሰረቱ የሀገር ሽማግሌን እያለፈ አባድ ኢራን የእኛን አመራር ጥሶ እያለፈ ያለው ከልዩ ኃይሉ ጋር በተፈጠረ ችግር ብቻ ነው። ሌሎች ጉዳዮች ተጣርቶ የሚደረስበት ነው። ከዛ ውጭ ችግር እንዲሰፋ የሚፈልጉ ግለሰቦች ሊኖሩ ይችላሉ። ማህበረሰቡ በራሱ ጊዜ እንዲለያቸው፣ የሚስተካከሉም ከሆነ እንዲያስተምራቸው፣ የማይማሩም ከሆነ ደግሞ ለህግ የሚቀርቡበትን ሁኔታ የመፍጠር ጉዳይ ክሪቲካል ጉዳይ ነው። ዋጋ የምትከፍለው የሰው ህይወት ነው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየደረሰ ያለው። በመላ ኢትዮጵያ ከሚገኙ 11 ከተሞች 22,000 የጎዳና ተዳዳሪዎችን በመሰብሰብ ወደ መደበኛ ኑሮ ለመመለስ እቅድ ተይዞ ስራ መጀመሩን የሰራተኛና ማህበራዊ ጉዳይ ሚኒስቴር አስታውቋል። እቅዱን በተመለከተ የሚኒስቴር መስሪያ ቤቱን ህዝብ ግንኙነት ኃላፊ ያነጋገረችው ጽዮን ግርማ ተከታዩን አጠር ያለ ዘገባ አሰናድታለች።
አቶ ደረጀ ታዬ የሚኒስተር መስሪያ ቤቱ የህዝብ ግንኙነት ኃላፊ ናቸው። መስሪያ ቤታቸው በዘጠኝ ክልሎችና በአዲስ አበባና በድሬዳዋ ከተማ አስተዳደር የሚገኙ የጎዳና ተዳዳሪዎችን ዘላቂ በሆነ መንገድ ወደ ቀደመ ህይወታቸው ለመመለስ እቅድ መያዙን ይዘረዝራሉ።
በተለያየ ምክንያት ከቤታቸው ተፈናቅለው በጎዳና ላይ የሚተዳደሩ ህጻናት፣ አረጋውያንና ሌሎች የህብረተሰብ ክፍሎች አሉ። እነኚህ በ11 ከተማ ውስጥ መስተዳድሮችን ጨምሮ ማለት ነው፣ 9 ክልሎች ፕላስ ደግሞ ሁለቱ መስተዳድር አዲስ አበባና ድሬዳዋን አካቶ 11 ከተሞችን ከነኚህ በጣም በችግር ላይ ያሉትን ህጻናት ወደ 22000 የሚሆኑ ህጻናትን ወደ ማገገሚያ የተለያዩ ክፍሎች ለመውሰድ ከወርልድ ባንክ ጋር በቅንጅት መንግስት ነው የሚሰራው። ይሄ ሴፍቲ ኔት ስራዎች አሉ። መንግስት በሚያደርጋቸው ስራዎች እነኚህን ቅድሚያ በማንሳት ወደ ተለያዩ ማዕከላት ምቹ የሆኑትን ደግሞ ወደ ቤተሰቦቻቸው የመመለስ ያ ከመደረጉ በፊት ግን ይሄ ሪሃብሊቴሽን ስራ ይሰራል። የተለያዩ ስልጠናዎች በተለያየ ሱስም የተጠመዱ ከሆነ ወይ በተለያየ ነገር ስለያዙትን እነኚህን በማገገሚያ ውስጥ የተለያዩ ስልጠና በመስጠት ወደ ቤተሰብ የሚመለሱትን በመመለስ የተለያዩ ድጎማዎችን በማድረግ ትምህርት ቤት፣ ሌሎች ነገሮችን እንዲቀጥሉ ይደረጋል። ሌሎች ደግሞ በተለያዩ ማዕከላት መንግስት በሚያደርገው ስራ ማዕከላቶች አሉ። የተለያዩ ማዕከላቶች በኤንጂኦ የተቋቋሙ ማለት ነው። ማለት ሀገር በቀል ኤንጂኦዎች ማለት ግለሰቦች ያቋቋማቸው መንግስት እነኚህን አካላቶች በመደጎም ከጎዳና የማንሳትና ወደ ህብረተሰቡ የመቀላቀል ስራዎች ከረጅም ጊዜ በኋላ ማለት ነው እነኚህ ስራዎች ይሰራሉ ማለት ነው። ይሄ ለመጀመሪያ ጊዜ አሁን የተለያዩ ራውንዶች አሉ። አሁን የመጀመሪያው ራውንድ ላይ 22 ሰው ለማንሳት ታቅዷል። ኔክስት እንደዚሁ እያለ
22000 ማለት ነው።
ጎዳና ተዳዳሪዎችን
22000 ማለት ነው።
አዎ 22000 አዎ። እያለ ያው በተለያየ ዙር ከወርልድ ባንክ ጋር እና እንደገና ዩኒሴፍ ሌሎችም አካላቶች እየመጡ ነው። ኢንፋክት ይሄንን ትብብር ለማድረግ ይሄንን የመስራት ስራ ለመስራት አሁን እቅድ ተይዞ እየተሰራ ነው።
እንግዲህ ይሄንን የጎዳና ላይ ወጣቶችን የመሰብሰብ ስራ ከዚህ ቀደም ሲሰራ ቆይቷል። ወደ ቀደም ህይወታቸው ለመመለስ ጥረቶች ሲደረጉ እንደነበር ይታወሳል። አገር በቀል ድርጅቶችን በስፋት እንቀሳቀሱ ነበር። በተለይ ከአዲስ አበባ ከተማ የጎዳና ተዳዳሪዎችን ሰብስቦ ወደ የትውልድ ከተማቸው ወደ አደጉበት ቦታ የመመለስ ስራ እንዲሁ አዲስ አበባ ከተማ ላይ ከፍተኛ የሆነ ትልቅ የሙዚቃ ኮንሰርት በአርቲስት ቴድሮስ ካሳሁን መሪነት የተዘጋጀ ከዛም የተገኘው ገንዘብ በማሰባሰብ ለጎዳና ተዳዳሪዎች እንዲውል የሚያደርግ ፕሮግራምም ነበር። በአጠቃላይ በተለያየ ጊዜ እንዲህ ያለ ዝግጅት ሲደረግ ቆይቷል። ነገር ግን እንደውም የወጣቶቹ የጎዳና ተዳዳሪ ወጣቶች ቁጥር ከመጨመር በዘለለ ያመጣው ለውጥ የለም የሚሉ አሉ። ይሄም ደግሞ የወጣቶችን የስራ አጥ ቁጥር መቀነስ ካልተቻለ ጎዳና ላይ የሚወጡትን ወጣቶች ቁጥር መቀነስ አይቻልም፣ እየሰበሰቡ መልሶ ማስገባት ብዙም ፋይዳ የለውም፣ ገንዘቡን የተያዘውን በጀት ከማባከን ውጪ የሚል አስተያየት የሚሰጡ አሉና የእናንተ መስሪያ ቤት በዚህ በኩል ምን ያቀደው ነገር አለ? ዘላቂነት እንዲኖረው የእናንተ መስሪያ ቤት ምን ለማድረግ አስቧል?
አሁን ይሄ ቀደም ሲል የነበረው ቅንጅትና ይሄ ስትራቴጂክ የተነደፉበት ስልቶች ትንሽ በራሱ ትክክል ያልሆኑ ነገሮች ነበሩ። አሁን ግን ዘላቂ በሆነ መልኩ ነው። በምን አይነት መልኩ ነው ወደ ህዝብ ጋር የሚመለሱት? የማይመለሱ ከሆነ ደግሞ መንግስት በራሱ የተለያዩ ስልጠናዎችን ሰጥቶ ኢቭን ስራ እስከሚይዙበት፣ አለበለዚያ ደግሞ ከጥቃቅንና አንስ በመቀናጀት የራሳቸውንም ስራ ራሱን የግለሰቦቹ ስራ መስራት እንዳለባቸው እና ይሄ ቀድሞ የነበሩ አንዳንድ ክፍተቶች በሚዘጉበት መልኩ ነው እቅድ የተነደፈው።
አቶ ደረጀ የዚህ ፕሮግራም እቅድ በደንብ የተጠናና ሰፋ ያለ በመሆኑ በዝርዝር ማብራሪያ ሊሰጡበት ለይደር ቀጠሮ ሰጥተውናል። በተሰጠን ቀጠሮ መሰረት አነጋግረናቸው ዘርዘር ያለውን ማብራሪያ ይዘን እንመለሳለን።
መላእክት ይጠሩኛል ከሰማይ
ኢትዮጵያ ከሰሞኑ አንድ ልዩ የሙዚቃ ሰው አጥታለች። ኤልያስ መልካ ነው። ኤልያስ የሽኝት ፕሮግራም ዛሬ በብሔራዊ ቲያትር ተደርጎ ነበር። የቀብር ስነ ስርዓቱም ዛሬ በጴጥሮስ ጳውሎስ ቤተክርስቲያን ተከናውኗል። ኤደን ገረመው አጠር ያለ መሰናዶ አላት፣ እንደሚከተለው ይደመጣል።
ላለፉት ሁለት አስርት አመታት የኢትዮጵያ ሙዚቃ በግጥምና በዜማ እንዲሁም በቅንብር ብዙ መንገድ መጥቷል። የኢትዮጵያ ሙዚቃ ኢንዱስትሪ ስነገናና የሆኑ የተለየ አቀራረብ ያላቸው እንደ ዘሪቱ ከበደ፣ ቴዲ አፍሮ፣ ሃይሌ ሮትስ፣ እዮ መኮንንና ሌሎችም የሙዚቃ ሰዎችን የተቀበለባቸው አመታት ናቸው። ከነዚህና ከሌሎች ታላላቅ የሙዚቃ ስራዎች ጀርባ ታዲያ የሙዚቃ አቀናባሪው ኤልያስ መልካ ስሙ ገኖ ይጠራል። ኤልያስ መልካ የኩላሊትና የስኳር ህመም ተይዞ ሕክምና እየተከታተለ የነበረ ሲሆን መስከረም 24 2012 ዓ.ም ከዚህ ዓለም ላይመለስ በሞት ተለይቷል። እስከ ህልፈተ ሞቱ ድረስ ከሙዚቃ ያልተለየ የጥበብ ሰው አድናቂዎቹና የሙዚቃ አጋሮቹ በብሔራዊ ቲያትር ተገኝተው የሽኝት ፕሮግራም አድርገውለታል። አቃር ያዳኛል በላኛው ሀገር ቆጥናል ሰው በፕሮቴስታንት እምነት ውስጥ ያደገው ኤልያስ ከሙዚቃ ጋር የተዋወቀው ገና በልጅነቱ በቤት ውስጥ በሚደረጉ የጸሎት ፕሮግራሞችና በኳየር ውስጥ መሆኑ ይነገራል። የ11ኛ ክፍል ተማሪ ያለ ወደ ያሬድ የሙዚቃ ትምህርት ቤት ያቀናው ኤልያስ በቼሎ ሜጀርና በፒያኖ ማይነር ከያሬድ ሙዚቃ ትምህርት ቤት መመረቁ ተነበበው የህይወት ታሪኩ ያወሳል።
በስራዎቹ ብዛት ልክ መርካት ያልቻለው ኤልያስ በ1998 ዓ.ም ላይ ትንሽ ጊዜ ወስዶ የሙዚቃ አካሄዱ ሌላ መስመር እንዲኖረው ተልሞ አብነት አጎናፍርን፣ ዘሪቱ ከበደን፣ ሚካኤል በላይነህን፣ ሚካያ በኃይሉን፣ ፍቅር አዲስ ነቃ ጥበብን፣ እዮብ መኮንንን፣ ሃይሌ ሮትስን፣ ቤሪን፣ የትያንን ላይ ማንን ጠርቶ ማንን እንደሚተው ሲያካክት ድረስ በተለየ የፕሮዳክሽን ደረጃ አዳዲስ ተሰጥኦችን ይዞ መውጣቱን ቀጠለ። ይህ ጉዞ እስከ 2010 ዓ.ም ድረስ ረፍት አልባ በሆነ የሌት ተቀን ድካም እንቅልፍን አሰስቶ የሰራባቸውን ጊዜያት ያስታውሶናል። ኤልያስ የነዚህ አልበሞች ሁለንተና ነበር። ግጥሙን ጽፎ፣ ዜማ ደርሶ፣ ሙዚቃውን አቀናብሮ፣ ድምፃውያኑን ለስልቱ በሚስማማ መልኩ ገርቶ ድምፅ ቀርጾ አዋህዶ መሰል ብቻ ሲቀረው ስራውን አጠናቆ ለሙዚቃው አፍቃሪው እንካቸው እስከሚል ድረስ እረፍት የሚባል አልነበረውም።
ኤልያስ በተለያዩ ባንዶች ውስጥም የተጫወተ ሲሆን እስከ ባለፈው ቅዳሜ መስከረም 17 2012 ዓ.ም ድረስ ኤልያስ መልካ በፋና ላምሮት የድምፃውያን ተሰጥኦ ውድድር ላይ በዳኝነት ሲያገለግል ቆይቷል። ዛሬ መስከረም 26 2012 ዓ.ም ከቀኑ 9 ሰዓት ላይ አድናቂዎቹና ቤተሰቦቹ እንዲሁም የሥራ ባልደረቦቹ በተገኙበት በጴጥሮስ ወጳውሎስ ቤተክርስቲያን ግብአተ መሬቱ ተፈጽሟል። ሙዚቃ ከነሙሉ ክብሯ በኤልያስ ታልፋለች የሚባለው ኤልያስ መልካ በስራዎቹ ለዘመናት ሲታወስ ይኖራል። የአሜሪካ ድምጽ ሬዲዮ ለአድናቂዎቹና ለቤተሰቦቹ እንዲሁም ለጓደኞቹ መጽናናትን ይመኛል። ከአሜሪካ ድምጽ ሬዲዮ ዋሽንግተን ዲሲ ኤደን ገረመው።
እንግዲህ የኤልያስ መልካን የህይወት ታሪክና ስራዎቹን በተመለከተ በእሁድ ምሽት ሰፋ ያለ ፕሮግራም ይዘን እንመለሳለን።
እጅግ አሳዛኝ እንደሆነ እናውቃለን። በሰፊው በእሁድ ዝግጅት ላይ የምናቀርበው ይሆናል። አሁን ወደ ቀጣዩ መሰናዶ እንሻገር።
ቀጣዩ መሰናዷችን የተለያዩ መጠን ያላቸውን ጥቅሎችና ቁሳቁሶች ከላኪ ተቀብሎ ለተቀባይ በፍጥነት የሚያደርስ ከአንድ ስፍራ ወደ ሌላ እንዲሰደድ የተዘጋጀን ጓዝ የሚያንቀሳቀስ አገልግሎት ከሰሞኑ ስራ ጀምሯል። በስልክ ላይ በሚጫን መተግበሪያ አማካኝነት ደንበኞች ማጓጓዣ ተሽከርካሪዎችን ብሎም ጫኝ አውራጆችን በቀላሉ እንዲያገኙ እንዲያግዝ የተነገረለት አገልግሎት ባልደራሱ ይባላል። ሀብታሙ ስዩም አገልግሎቱን ከሚሰጠው ድርጅት የቴክኒክ ዘርፍ ዋን ኃላፊ ጋር አጭር ቆይታ አድርጓል።
እንዳዲስ አበባ ባሉ ኢትዮጵያ ትልቅ ከተሞች ጓዝን በፍጥነት የመሸከፍን ያክል ካንድ ቦታ ወደ ሌላ የማጓጓዙ ጉዳይ ቀላል አይሆንም።
ለየሰፈሩ ቃለ መጫንም ለማውረድም በጣም ትልቅ ችግር ነው ያለው። የሥራ መኪኖችን እንፈልጎ ለማግኘት በጣም ትልቅ ችግር ነው ያለው።
እሰማችኋቸው አቶ ሶፋኒያስ እንዲበል ናቸው። ከተሜዎችን ከመሰል እንግልት ሊያስጥል ይችላል የተባለለትን አገልግሎት በቅርቡ ያስጀምረው ባልደራሱ Horizon Express ድርጅት የቴክኒክ ዘርፍ ኃላፊ ናቸው። የአገልግሎቱም ስም ባልደራሱ ይሰኛል።
ባልደራሱ አገር በቀል ድርጅት ነው። የተቀላ አገልግሎትን ከአንድ ቦታ ወደ አንድ ቦታ ለማድረስ የተቋቋመ ድርጅት ነው ማለት ነው። ያው ሲስተሙ ማንኛውንም በሕግ የሚፈቀዱ ነገሮችን ከአንድ ቦታ ወደ አንድ ቦታ ያደርሳል። ቤት እንኳን የሚለውጥ ሰው ካለ በተፈጠረው ሲስተም መሰረት ጫኝና አውራጅ ብለን የጨመርናቸው ሰዎች አሉ። እነዛ ጫኝና አውራጆች ሲስተሙ ላይ ስራ እንዳላፋውቋቸው ሄደው ከአንድ ቦታ ወደ አንድ ይጭኑት ይጭናሉ፣ ያወርዱትም ያወርዳሉ። መኪና የሚያደርሰውም ከአንድ ቦታ እስከሚደርስበት ቦታ ድረስ ያደርሳል ማለት ነው። አብዛኛው ነገሩን ቀለል ተደርጎ ያለ ጭቅጭቅ በተሰጠው ታሪፍ መሰረት ብቻ ሂሳብ እንዲከፈል የሚደረግበት ሁኔታ ነው ያለው።
ባልደራሱ በአምስት ቋንቋዎች የሚሰራ መተግበሪያ አለው። መተግበሪያውን ከአቅጣጫ ጠቋሚ ስርዓት ወይንም GPS ጋር በማቆራኘት ጓዛቸውን ለማንቀሳቀስ የሚፈልጉ ደንበኞች ሊያጓጉዙላቸው ከሚችሉ የተሽከርካሪ ባለንብረቶች ጋር እንዲገናኙ ይሆናል። የአገልግሎት ክፍያው እቃው በተጓጓዘበት ርቀት ልክ ይሰላል። በሞተር ብስክሌቶች ለሚላኩ እቃዎች ደንበኞች በኪሎ ሜትር 10 ብር ይከፍላሉ። እቃጫኝ መኪና የሚያስፈልጋቸው ጓዞች እንዲንቀሳቀሱላቸው የሚፈልጉ ደግሞ ከ20 ብር ጀምሮ በኪሎ ሜትር ይከፍላሉ። የጫኝና አውራጅ የዋጋ ተመን በጓዙ ክብደት ይወሰናል። የጫኝና አውራጅ ነገር ከተነሳ ይቀር በቆየው አስተራር ጓዞችን የመጫንና ማውረድ አገልግሎት ሲሰጡ የነበሩ ወጣቶች እጣ በአዲሱ አገልግሎት ምክንያት ምን ይገጥመው ይሆን ብሎ መጠየቅ አይቀሬ ነው።
የራሳችንን ሰዎች ፈጥረን አይደለም እንዲጭኑና እንዲያወርዱ ያደረግነው። ሲስተሙ መንግስት ያደረጃቸዋል በየቀበሌው እነሱን በማሰልጠን። ምክንያቱም እቃ ከማንሳት ጀምሮ ያው የሰውነት እንትናችን ላይ ያሉት ሰውነታችን የመሸከም አቅም ላይ አገናዝበን አሰልጥነን ወደ ሲስተሙ ያስገባናቸው። ራሳቸው ሲሰሩ የነበሩትንም ነው ወደ ሲስተም የከተትነው። ሌሎችም እንደ ስራ ፈጠራ ነው የከተትናቸው ማለት ነው። ስለዚህ እነሱም እንደዚህ ይዘጋል ብዬ አልገምትም። በመኪናም በመጫንም ደረጃ ኦሬዲ የሚጭኑ ሰዎች አሉ። እነሱን ወደ ሲስተም ምክንያቱም ቆመው ወረፋ ሲጠብቁ ከሚውሉ በሲስተም በመታገዝ በቀላሉ ስራን እንዲሰሩ እንዲያገኙ ነው ያደረግናቸው።
ባልደራሱ በአጭር የስራ ዘመኑ 80 ጓዞችን ከአንድ ስፍራ አንስተው እግረ መንገዳቸው ለተቀባይ በማስረከብ አገልግሎት ለተሰማሩ ግለሰቦች እንዲሁም ከ150 በላይ ለሆኑ ከቤት ቤት እየዞሩ ጥቅሎችን ለሚያደርሱ የሞተር ብስክሌተኞች የስራ ዕድል መፍጠሩን አቶ ሶፋኒያስ እንቢበሉ ነግረውናል።
እንግዲህ ሀብታሙ፣ የዛሬው የካቢና ቪዮስ ግጭታችን በዚህ እናጠናቅ። አንድ የሙዚቃ ምርጫ ዘጋጅተሃል?
አዎ፣ በኤልያስ መልካ የተቀናበረ የኩኩ ሰብስቤ እምባዬ የተሰኘውን ሙዚቃ እያሰማናችሁ እንሰናበታለን። አብረውን ስለነበሩ እናመሰግናለን። ደህና ደሩ።
Just hear me, I hear you.
ራዲዮ ሰገሌ አሜሪካቲ